ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። በስድስት ዞኖችና በአምስት ልዩ ወረዳዎች ይካሄዳል ተብሎ የሚጠበቀው ሕዝበ ውሳኔ በተያዘለት ዕለት እንደሚከናወን የኢትዮጵያ ምርጫ ቦርድ አሳሰበ።
ያንን ባሰብነው መሰረት ከማድረግ የሚያግደን ነገር በእኛ በኩል ያየነው ነገር የለም። እንደ ችግር የምንወስደው ዝግጅቶቻችን በሙሉ በጊዜ ፍሬም ውስጥ እየተከናወኑ ነው። የመራጮች ምዝገባ አስፈላጊውን የህትመት ዝግጅቶች አድርገናል። እሱ በጊዜው አገር ውስጥ የሚገባ ይሆናል።
የቦርዱን ሰብሳቢ ወይዘሪት ብርቱካን ሚደቅሳን ነው የሰማችሁት። ሙሉ ዘገባው በዕለቱ አብይ ርዕስ የሰዓቱን ዓለም ዜና ተከትሎ ይቀርባል። በሌላ ዜና ከመቀሌ ወደ አዲስ አበባ በኢትዮጵያ አየር መንገድ የሚደረግ ጉዞ ላይ ወጣቶች እንዳይጓዙ የዕድሜ ክልከላ ተደረገ ሲሉ መንገደኞች ተናገሩ።
የተመለስንበት ምክንያት ግልጽ አይደለም። ከ16 ዕድሜ እስከ 65 ላሉት አይፈቀድም ብለዋል፣ ወይም ደግሞ የሕክምና ወረቀት ማምጣት መቻል አለባችሁ ብለውናል። ምክንያቱ ግልጽ አይደለም።
ምክንያቱ ምንድን ነው? መንግስት ያወጀው የኢትዮጵያ መንግስት ነው ወይም የትግራይ ያለው የክልል መንግስት ነው የሚያወጀው ያለ ማን ነው የሚለው ግን እኔ ግራ ገብቶኛል።
የዚህም ዝርዝር ደርሶናል እንደ ሰዓቱን ጠብቆ በመጽሔት ክፍለ ጊዜ ይቀርባል። ሰኞ ጥር 1 2015 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ በአቀናባሪነት፣ ባባስ ደግሞ ለምህንድስናው ተሰይሟል። ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን ያለም ዜና ከእንግድ ወልዴ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ ከምሽቱ ዜና ጋር እንግዶ ወልዴ ነኝ። በአቶ ጌታቸው አሰፋ የክስ መዝገብ ስር ጉዳያቸው በፌዴራሉ ከፍተኛ ፍርድ ቤት ሲታይ የነበሩ 9 ተከሳሾች በዛሬው ዕለት ከእስር ተለቀዋል። ገብረ ሚካኤል ገብረ መድን ዝርዝር አለው።
ላለፉት 4 ዓመታት በእስር ላይ የቆዩት የቀድሞ የብሔራዊ የመረጃ ደህንነት አገልግሎት ምክትል ዋና ዳይሬክተር አቶ ያሬድ ዘሪሁንና በደህንነት ተቋሙ ውስጥ የሥራ ኃላፊ የነበሩት አቶ አማኑኤል ኪሮስን ጨምሮ 9 ተከሳሾች በዛሬው ዕለት ከእስር መፈታታቸውን የአሜሪካ ድምፅ ከቤተሰቦቻቸው አረጋግጧል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ባለፈው ሐሙስ ዕለት 9 ተከሳሾች ከ3 ዓመት እስከ 5 ዓመት ከ4 ወር እስር እንዲቀጡ ወስኖባቸው ነበር። ከ9 ተከሳሾች 3ቱ የእስር ጊዜያቸውን በማጠናቀቃቸው በዕለቱ እንዲፈቱ ፍርድ ቤቱ አዞ ነበር። የደህንነት ተቋሙ ምክትል ዋና ዳይሬክተር አቶ ያሬድ ዘሪሁንን ጨምሮ 7ቱ ተከሳሾችም ከተያዙበት ከጥቅምት 30 ቀን 2011 ዓ.ም ጀምሮ ከ4 ዓመት በላይ ለሆነ ጊዜ ታስረው በመቆየታቸው በጥቂት ቀናት ውስጥ በአመክሮ እንደሚፈቱ ከጠበቆቻቸው አንዱ የሆኑት አቶ ክፍላይ መሐሪ ሐሙስ ዕለት ለአሜሪካ ድምፅ ተናግረው ነበር። የፌዴራል ከፍተኛ ፍርድ ቤት ታህሳስ 7 ቀን 2015 ዓ.ም በተከሳሾቹ ላይ የጥፋተኝነት ውሳኔ በሰጠበት ጊዜ አቶ ማዓሾ ኪዳንና አቶ ተሾመ ኃይሌ የተባሉ 2 ተከሳሾች ከ4 ዓመት ክርክር በኋላ በነፃ መለቀቃቸውንም መዘገባችን ይታወሳል። በዛሬው ዕለት ከእስር የተፈቱት ተከሳሾቹ ቀደም ሲል በሙስና ወንጀል ተከሰው የነበሩ ሲሆን በኋላ ላይ ጉዳያቸው ከሰብአዊ መብቶች ጥሰት ጋር እንደሚያያዝ በመገለጹ የመነሻ ክሳቸው ተቀይሮ በወንጀል ሕግ እንዲከላከሉ መደረጉን የሕግ አማካሪው አቶ ክፍላይ መሐሪ ጠቅሰዋል። የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ ችሎት ከ5 ወራት በፊት ጉዳያቸው በሌሉበት ሲታይ በነበሩት የቀድሞ የብሔራዊ መረጃ ደህንነት አገልግሎት ዋና ዳይሬክተር አቶ ጌታቸው አሰፋን ጨምሮ በእስር ላይ ሆነው ሲከራከሩ በቆዩትና የመከላከያ ማስረጃ ማቅረብ እንደማይችሉ በገለጹ ተከሳሾች ላይ ከ18 ዓመት እስከ 9 ወር የሚረዝም የቅጣት ውሳኔ ማሳለፉ ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
የሸገር ከተማ አስተዳደር ዛሬ ምክር ቤቱን አቋቁሟል። ምክር ቤቱ የምስረታ ጉባኤውን አካሂዶ አባላቱም ቃለ መሐላ ፈጽመዋል። ምክር ቤቱ ዶክተር ተሾመ አዱኛን የሸገር ከተማ ከንቲባ፣ አቶ ቃበቶ አልቤን የከተማው ምክር ቤት አፈ ጉባኤ፣ ወይዘሮ ፀሐይ ደበሌን ደግሞ ምክትል አፈ ጉባኤ አድርጎ መርጧቸዋል። የቪኦኤዋ ፀሐይ ዳምጠው ዝርዝሩን ይዛለች።
በኦሮሚያ ብሔራዊ ክልላዊ መንግስት በአዲስ አበባ ዙሪያ የሚገኙ አምስት ከተሞችን ማለትም ሱሉልታ፣ ቡራዩ፣ ለገጣፎ፣ ለገዳዲ፣ ገላንና ሰበታን በአንድ አጣምሮ የሚያስተዳድር የሸገር ከተማ አስተዳደር እንዲመሰረት በቅርቡ መወሰኑ ይታወሳል። በፍንፍኔ ዙሪያ ኦሮሚያ ልዩ ዞን ስር ይተዳደሩ የነበሩ ወረዳዎች፣ ከተሞችና ቀበሌዎች ናቸው የሸገር ከተማ በሚል የተዋቀሩት። ይህንኑን የኦሮሚያ ብሔራዊ ክልላዊ መንግስት ውሳኔ ተከትሎም ዛሬ የሸገር ከተማ አስተዳደር ምክር ቤቱን አቋቁሟል። በሀገር ውስጥ የመገናኛ ብዙሃን ዘገባ እንደተመለከተው አዲሱ የከተማ አስተዳደር የካቢኔ አባላትንም አዋቅሯል። እናም በአዲሱ የሸገር ከተማ ስር መካተት ነበረብን ያሉ የአንዳንድ አካባቢዎች ነዋሪዎች ቅሬታ አሰምተዋል። የአሜሪካ ድምጽ ያነጋገራቸው ከዚህ ቀደም በፍንፍኔ ዙሪያ ኦሮሚያ ልዩ ዞን ስር የተዳደሩ የነበሩ ወረዳዎች፣ ከተሞችና ቀበሌዎች ነዋሪዎች ናቸው ቅሬታ ያቀረቡት። አቶ ታደሰ ጉተማ የሰበታ ሀዋስ ወረዳ ከተማ ነዋሪ ናቸው።
ከዚህ በፊት ሰበታ ሀዋስ የሚባል ወረዳ ልዩ ዞን ስር ነበረ። አሁን ደግሞ ሸገር ሲቲ ተብሎ የተቋቋመ ወረዳ ሰበታ ተቆርጧል ማለት ነው። 17 ቀበሌ የሚጠጉት ከሱ ላይ ተቆርጧል። ወደ 23 የሚጠጉ ደግሞ በሌላ ዞን እንዲካተት ተደርጓል ማለት ነው። ህብረተሰቡ የሚለው መካተት አለብን፣ ስለዚህ እንዲካተቱም እንዳይካተቱም መልስ የተሰጣቸው ነገር ስለሌለ አሁንም እየተቃወሙ እያሉ ነው የሚገኙት። እስካሁን ድረስ ማንም ስብሰባ ላይ ተቀምጦ የሸገር ሲቲ ፋውንዴሽኑ ይጠቅመናል አይጠቅመንም የሚባል ነገር የተነሳ ነገር የለም ማለት ነው።
በሸገር ከተማ የተካተቱ ከተሞች ውስጥ የሚኖሩ አንዳንድ ነዋሪዎች በበኩላቸው ስለ ዓላማው ፋይዳውና ስለተዋቀረበት ምክንያት መረጃ እንደሌላቸው ነው የሚገልጹት። እንደ ነዋሪዎቹ አስተያየት ስለ ከተማው አወቃቀር ከህብረተሰቡ ጋር የተካሄደ ውይይት አለመኖሩ ስራዎችን በግልጽ የመስራት ችግር እንዳለ ያሳያል። በዚህ ዙሪያ ከከተማ አስተዳደሩና ከኦሮሚያ ክልል አመራሮች ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ዓለም አቀፉ ድንበር የለሽ የሐኪሞች ቡድን ሜዲሳን ሳን ፍራንቲር በኢትዮጵያ የጤና አገልግሎት እጅግም በማይደረስባቸው አካባቢዎች አስቸኳይ የሕክምናና ሰብአዊ እርዳታ እያደረገ መሆኑን ለቪኦኤ በላከው የጽሑፍ መግለጫ አስታውቋል። በኢትዮጵያ ከ22 ሚሊዮን በላይ ሰዎች ሰብአዊ እርዳታ እንደሚያስፈልጋቸው ያወሳው ድርጅቱ በግጭት ምክንያት በተለይም በአፋር፣ አማራ፣ ትግራይና ደቡብ ብሔር ብሔረሰቦችና ህዝቦች ክልል ውስጥ ያሉ ማህበረሰቦች እርዳታ እንደሚሻቸው ገልጿል። በሶማሌ ክልል በሲቲ ዞን ተንቀሳቃሽ የማረጋጊያ ክሊኒኮች በማቆም ወደ 2600 የሚጠጉ ሰዎች የሕክምና ድጋፍ እንደሰጠ ድርጅቱ አስታውቋል። በዚሁ ክልል ሊባን ዞን 75,000 የሚጠጉ የተፈናቀሉ ሰዎች የሚኖሩበት አዴሌ ካምፕ በኮሌራ ወረርሽኝ ክፉኛ የተጠቃ በመሆኑ ቡድኑ የኮሌራ ሕክምና ማዕከላትን ማቋቋሙን እንዲሁም ተፈናቃዮቹ ንጹሕ የመጠጥ ውሃ እንዲያገኙ የውሃ ማጣሪያዎችን፣ የእጅ መታጠቢያ ገንዳዎችን እና 12 መጸዳጃ ቤቶችን መገንባቱን አስታውቋል። በአማራ ክልል በግጭት የተጎዱ በርካታ ማህበረሰቦች መኖራቸውንና አብዛኞቹ ታካሚዎች በድብርት የተጠቁ ናቸው ያሉ ድርጅቱ ከጾታዊ ጥቃት ጋር የተያያዙ ብዙ መገለሎች እንዳሉም ጠቁሟል። ከ50,000 በላይ የሚሆኑ የደቡብ ሱዳን ስደተኞች ተጠልለው በሚኖሩበት በኩሌ ካምፕ የኤምኤስኤፍ ሕክምና ቡድን የመጀመሪያና ሁለተኛ ደረጃ የጤና አጠባበቅ አገልግሎቶችን እንደሚሰጥ እንዲሁም ተመላላሽ ታካሚዎችን እንደሚቀበል በመግለጫው አመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የደቡብ ሱዳን ፕሬዝደንት ሳልቫኪር በአንድ ኦፊሴላዊ ስነ ስርዓት ላይ ሱሪያቸው ረጥቦ የሚያሳይ ቪዲዮ ከመሰራጨቱ ጋር በተገናኘ 6 ጋዜጠኞች መታሰራቸውን ሮይተርስ የአገሪቱን ብሔራዊ ጋዜጠኞች ማኅበር ጠቅሶ ዘግቧል። ባለፈው ወር በተካሄደ አንድ የመንገድ ሥራ ስምምነት ስነ ስርዓት ላይ ብሔራዊ መዝሙር ሲዘመር ቆሞ የሚታዩት የ71 ዓመቱ ሳልቫኪር ግራጫ ሱሪያቸው ረጥቦ ተስተውሏል። ቪዲዮው በቴሌቪዥን ባይሰራጭም በኋላ ግን በማኅበራዊ ሚዲያ ላይ በስፋት ተዘዋውሯል። ለደቡብ ሱዳን ማሰራጫ ኮርፖሬሽን የሚሰሩት ጋዜጠኞች ባለፈው ማክሰኞ መታሰራቸውን የጋዜጠኛ ኅብረቱ ፕሬዚደንት ፓትሪክ ኦየት ተናግረዋል። ጋዜጠኞቹ ፕሬዚደንቱ ላያቸው ላይ ሲሸኑ የሚያሳየው ቪዲዮ ምንጭ ከየት እንደሆነ ስለሚያውቁ ተጠርጥረው መያዛቸውን የኅብረቱ ፕሬዚደንት ለሮይተርስ ተናግረዋል። ሳልቫኪር ደቡብ ሱዳን ነጻነቷን ካወጀችበት ከእንደ አውሮፓውያን አቆጣጠር 2011 ጀምሮ በፕሬዝደንትነት ቆይተዋል። ፕሬዝደንቱ ጤነኛ አይደሉም የሚለውን በማኅበራዊ ሚዲያ የሚሰራጨውን ወሬ የደቡብ ሱዳን ባለሥልጣናት ያስተባብላሉ። አገሪቱ ላለፉት 10 ዓመታት በግጭት ስትተራመስ ቆይታለች። በሕጉ መሠረት ባለሥልጣናት ተጠርጣሪዎችን ዳኛ ፊት እስኪያቀርቡ መያዝ የሚችሉት እስከ 24 ሰዓት ብቻ ነው። ሁኔታው የአገሪቱ ባለስልጣናትን በተመለከተ የሚወጡ ዘገባዎች አዎንታዊ ካልሆኑ የጸጥታ ባለስልጣናት በዘፈቀደ እንደሚያስሩ ማሳያ ነው ሲሉ የጋዜጠኞች መብት ተከራካሪ ቡድን ሲፒጄ የሳራ በታች አገሮች ተወካይ ሙቶኪ ሙሞ ተናግረዋል። በሴኔጋል ትናንት እሁድ ሁለት አውቶቡሶች ተጋጭተው 38 ሰዎች ከሞቱና 80 የሚሆኑት ደግሞ ከቆሰሉ በኋላ በአገሪቱ የሶስት ቀናት ሐዘን ታውጇል። የአገሪቱ ፕሬዝዳንት ማኪሳልን ጨምሮ ሌሎችን ባለስልጣናት ባወጡት መግለጫ ትናንት እሁድ ማለዳ ላይ ከመዲናዋ ዳካር 137 ኪሎ ሜትር ርቀት ላይ በምትገኘው ካፍሪን ከተማ ሁለት አውቶቡሶች መጋጨታቸውን አስታውቀዋል። በአገሪቱ የቅርብ ጊዜ ታሪክ ዘግናኙ አደጋ ነው ተብሏል። ፕሬዝዳንት ማኪሳል ጥልቅ ሐዘን እንደተሰማቸው በትዊተር አስታውቀዋል። ከዛሬ ጀምሮ ለሶስት ቀናት የሚቆይ ሐዘንም አውጀዋል። አንድ የአካባቢው አቃቤ ሕግ እንዳሉት አደጋው ሊከሰት የቻለው የአንደኛው አውቶቡስ ጎማ ሲፈነዳ መንገዱን በመሳቱ በተቃራኒ አቅጣጫ ሲመጣ ከነበረው አውቶቡስ ጋር ተላትሟል። ለረጅም ዘመን ያገለገሉ አሮጌና ከልክ በላይ የተጫኑ ትላልቅ አውቶቡሶችና ዕቃ ጫኝ ተሽከርካሪዎች በአውራ ጎዳናዎች ላይ በፍጥነት ስለሚበሩ በሴኔጋል የመኪና አደጋ በብዛት ይስተዋላል። ይህ በእንዲህ እንዳለ በኬንያ ባለፈው ቅዳሜ በደረሰ የአውቶቡስ አደጋ 20 ሰዎች ሲሞቱ 49 ደግሞ ጉዳት ደርሶባቸዋል። ከኡጋንዳ ወደ ኬንያ ይጓዝ የነበረው አውቶቡስ ኬንያ ድንበር ውስጥ ከገባ በኋላ አደጋው መድረሱ እንደታወቀ የኤኤፍፒ ሪፖርት አመልክቷል። የአደጋው ምክንያት ከልክ በላይ ፍጥነት ሳይሆን አይቀርም ተብሏል። በደቡብ ናይጄሪያ ታጣቂዎች በአንድ የባቡር ጣቢያ ላይ ጥቃት ከፍተው 32 ሰዎችን አፍነው ሲወስዱ ሌሎች በርካቶችን ማቁሰላቸውን ፖሊስና ባለሥልጣናት አስታውቀዋል። በናይጄሪያ ሰዎችን አግቶ ቤዛ መጠየቅ ትልቅ ችግር እየሆነ መምጣቱን የኤኤፍፒ ዘገባ አመልክቷል። ከሌጎስ 360 ኪሎ ሜትር ላይ በሚገኘው ኤዶ ግዛት ውስጥ ባለ የባቡር ጣቢያ ላይ ታጣቂዎች ተኩስ ከከፈቱ በኋላ ባቡር ጥበቃ ላይ የነበሩ 32 ሰዎችን አፍኖ ወስደዋል ሲል ፖሊስ አስታውቋል። አንድ ሰው ግን ማምለጥ መቻሉን ፖሊስ ጠቁሟል። ባለፈው ዓመት መጋቢት ወር ላይ ታጣቂዎች በሰሜን ምዕራብ ናይጄሪያ ሐዲዱን በቦምብ አፍርሰው ባቡሩ ላይ ጥቃት ሲከፍቱ ሰዎች ሞተዋል። በደርዘን የሚቆጠሩ ተሳፋሪዎችንም አግተዋል። ከስምንት ወርና የመጨረሻዎቹ ታጋቾች ከተለቀቁ በኋላ የባቡር መስመሩ እንደገና ተከፍቷል። በመጨረሻም አድማጮች፣ አዲሱ የቻይና የውጭ ጉዳይ ሚኒስትር ቺንጋንግ ወደ አምስት የአፍሪካ ሀገራት ጉዞ በማድረግ ስራቸውን እንደሚጀምሩ የአሶሴትድ ፕሬስ ዘገባ አመልክተዋል። የቻይና የውጭ ጉዳይ ሚኒስቴር ዛሬ ሰኞ ባወጣው መግለጫ ቺንጋንግ ወደ ኢትዮጵያ፣ ጋቦን፣ አንጎላ፣ ቤኒን እና ግብፅ ከዛሬ ጀምሮ ለአንድ ሳምንት እንደሚጓዙ አስታውቋል። የአረብ ሊግ ዋና ጸሐፊን እንደሚያገኙም የውጭ ጉዳይ ሚኒስቴር ቃል አቀባዩ ዋንግ ወንቢን ጠቁመዋል። አዲሱ የውጭ ጉዳይ ሚኒስትር ቺንጋንግ ከእርሳቸው ቀድመው በቦታው ለሰላሳ ዓመታት እንደነበሩት የውጭ ጉዳይ ሚኒስትር አዲሱን ዓመት ወደ አፍሪካ ጉዞ በማድረግ የመጀመር ልምዳቸውን ቀጥለዋል ብለዋል ቃል አቀባዩ። አሜሪካና ቻይና በአፍሪካ ላይ ተጽዕኖ ለማሳረፍ ፉክክር ላይ ናቸው ሲል ሪፖርቱ አውስቷል። የአሜሪካው ፕሬዚደንት ጆ ባይደን ባለፈው ወር የአፍሪካ መሪዎችን በዋሽንግተን ሰብስበዋል። ቻይና ከአህጉሪቱ ጋር ዋና የንግድ ሸሪክ ስትሆን በመሠረተ ልማትና ማዕድን ዘርፍ ሰፊ መዋለ ነዋይ አፍስሳለች። አድማጮች፣ ለምሽቱ ያዝኩት ዜና በዚሁ ተፈጽመዋል። ከቀሪ ዝግጅቶቻችን ጋር አብራችን ቆዩ። መልካም ምሽት።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ ጥር 1 2015 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ መገናኛ አቀናባሪያችን አባየው ገበያው፣ ምስልና ድምፅ አቀናባሪዎቹ ሲሳይ አሸናፊና ግርማ ደገፋ ናቸው። የስቱዲዮ ምስልና ድምፅ አቀናባሪያችን ደግሞ ጆናታን ወከር ነው። ወደ ዕለቱ አቢይ ርዕስ ከማለፋችን አስቀድሞም ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ።
በግለሰብ ደረጃ ከታየ አሁን ለምሳሌ በከፍተኛ ጥንቃቄ ሳይንሳዊ በሆነ መንገድ የግለሰብን ባህሪ ለመመዘን ነው። ወደ 12 ነገሮች ነው በዛ ላይ ለመረዳት የምንሞክረው። አንደኛው ሶሲዮፓቲ ስኬል ማለትም ከተለመደው ህብረተሰብ አካሄድ ፈንጠር ያሉ ሰዎችን እንድናውቅ የሚረዳ
በሰላማዊ ዜጎች ላይ የሚፈጸሙ አሰቃቂ የግድያ ጥቃቶች የንጹሐንን ነፍስ በማጥፋት ከሚያደርሱት ጉዳት በተጨማሪ በቪዲዮ ምስል አማካኝነት በሚሰራጩበት ወቅት በተመልካቹ ላይ የሚያደርሱትን የአእምሮ መታወክና የስሜት መረበሽ አስመልክቶ ከተሰናዳ ቅንብር የተወሰደ ነው የሰማችሁት። ሙያዊ ትንታኔውን የሰጡን የዘወትር ተባባሪያችን በዚህ በዩናይት ስቴትሱ የባሮ የነርቭ ሕክምና ተቋም የአንጎልና የነርቭ ሕክምናና ተመራማሪው ፕሮፌሰር ዮናስ እንዳለገዳ ናቸው። በሁለተኛው አጋማሽ በሐኪሙን ይጠይቁ ይመለሳሉ። ጠብቋቸው አድማጮች። አሁን በቀጥታ ወደ ዕለቱ አቢይ ርዕስ ቀደም ብዬ በመግቢያ ያስተዋወቅኩት ርዕስ ነው። በስድስት ዞኖችና በአምስት ልዩ ወረዳዎች ይካሄዳል ተብሎ የሚጠበቀው ህዝበ ውሳኔ በተያዘለት ዕለት እንደሚከናወን የኢትዮጵያ ምርጫ ቦርድ ሰብሳቢ አረጋገጡ። በሂደቱ ወቅት ለተፈጸሙ የወንጀል ድርጊቶች ተጠያቂ አካላትን ህግ ፊት ለማቅረብም ጥረት እየተደረገ መሆኑን አመልክተዋል። ለውሳኔ ህዝቡ ከሁለት ሚሊዮን በላይ ህዝብ መመዝገቡም ተገልጧል። መለስካቸው አመሃ ተከታትሎታል።
ቀደም ሲል በደቡብ ብሔር ብሔረሰቦችና ህዝቦች ክልል ተጠቃለው ከነበሩት መካከል በስድስት ዞኖችና በአምስት ልዩ ወረዳዎች የሚኖረው ህዝብ በአንድ የተለየ ክልል ለመኖር መደገፍ ወይም አለመደገፉን የሚያረጋግጥ የህዝብ ውሳኔ በተያዘለት ቀን እንደሚፈጸም በኢትዮጵያ ምርጫ ቦርድ በኩል ጥርጣሬ እንደሌለ የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለጋዜጠኞች አስታወቁ። በእነዚህ ስድስት ዞኖች ማለትም ኮንሶ፣ ደቡብ ኦሞ፣ ወላይታ፣ ጋሞ፣ ጌሬዮና ጎፋ እንዲሁም በአምስት ልዩ ወረዳዎች ማለትም ቡርጂ፣ ባስኬቶ፣ አሌ፣ አማሮና ዲራሼ ሊካሄድ በሚደረገው ዝግጅት እዚያና እዚህ የተለያዩ ችግሮች አጋጥመው የነበረ ቢሆንም የህዝብ ውሳኔው በተያዘለት ዕለት እንደሚከናወን ተናግረዋል።
የህዝበ ውሳኔው የሚደረገው ጥር 29 ነው። ያንን ባሰብነው መሰረት ከማድረግ የሚያግደን ነገር በእኛ በኩል ያየነው ነገር የለም። እንደ ችግር የምንወስደው ዝግጅቶቻችን በሙሉ በጊዜ ፍሬም ውስጥ እየተከናወኑ ነው። የመራጮች ምዝገባ፣ አስፈላጊውን የህትመት ዝግጅቶች አድርገናል። እሱ በጊዜው አገር ውስጥ የሚገባ ይሆናል። የድምፅ መስጫ ወረቀት ህትመቱ በጥሩ ሁኔታ እየተካሄደ ነው። ሎጂስቲክስንም በሚመለከት ስርጭትን በተመለከተ ጥሩ ክንውን አድርገናል ብለን እንወስዳለን። በመራጮች ምዝገባ ወቅት ያየናቸው ትንሽ መንገራገጮች ቢኖሩም ይሄኛው እንግዲህ በአንድ ቀን የሚከናወን ነገር ስለሆነ መወር መዘጋጀትና በትክክል የሚያስፈልገው አቅርቦት በጊዜው እንዲቀርብ ማድረግ ያስፈልጋል። ግን ከምናያቸው የምርጫ ኦፕሬሽኑን ከሚወስኑ ጉዳዮች አይ ወደ ኋላ ሊገታን ይችላል የምንለው ምንም ነገር በእኛ በኩል የለም። ስለዚህ ጥር 29 እናደርገዋለን ብለን በመተማመር መናገር እንችላለን።
በዚህ የህዝብ ውሳኔ የእስካሁን ሂደት ካጋጠሙት ጉልህ ችግሮች መካከል በ24 የምርጫ ጣቢያዎች ውስጥ ከፍተኛ የአሰራር ጥሰት መፈጸሙን ምርጫ ቦርድ ያሰራጨው የጽሑፍ መረጃ ያመለክታል። ወይዘሪት ብርቱካን እንደዘረዘሩት በእነዚህ የምርጫ ጣቢያዎች የመራጮች ካርድ መሰጠት ለሌለበት ሰዎች ተሰጥቷል። በምርጫ ጣቢያ በአካል ያልተገኙ ሰዎች በመራጭነት ተመዝግበዋል። ከጣቢያ ውጭም ካርዶች ሲታደሉ ተገኝተዋል። በዚህ ምክንያት ቀደም ሲል የተካሄደው ምዝገባ ተሰርዞ አዲስ ምዝገባ እየተካሄደ መሆኑንም ሰብሳቢዋ ተናግረዋል። አጥፊዎች ናቸው በተባሉት ላይ ምን እርምጃ ተወስዷል ለሚለው የጋዜጠኛ ጥያቄም ቦርዱ አስተዳደራዊ እርምጃዎችን ሁሉ እንዳከናወነ ገልጸው የወንጀል ድርጊቱን የፈጸሙ ሁሉ በሕግ ተጠያቂ እንዲደረጉ ለሚመለከታቸው የመንግስት አካላት ቦርዱ እንዳቀረበ አስረድተዋል።
የተፈጸመው ጥሰት ምን ምን እንደሆነ በእኛ በኩል ይህን ሲፈጽሙ ያገኘናቸው የምርጫ አስፈጻሚዎች እነማን እንደሆኑ፣ የተባበሯቸው የአስተዳደር ሰራተኞች እነማን እንደሆኑ ዘርዝረን የፌዴራል ፖሊስ በአፋጣኝ ምርመራ አከናውነው በአስፈላጊ ሁኔታ በህግ አግባብ ቶሎ በወንጀል እንዲጠየቁ እንዲያደርግ ደብዳቤ ጽፈናል። ከአሁን ምላሽ አላገኘንም፣ እየተከታተልን ነው። ምክንያቱም የምርጫ ጉዳዮች ሁሉም ሰው እንደሚረዳው በአፋጣኝ ምላሽ ማግኘት ያለባቸው ውሳኔ ማግኘት ያለባቸው ፖሊስም፣ ከዛም ደግሞ ሲያልፍ አቃቤ ህግም ፍርድ ቤትም ይህንን ለምርጫ ሂደት ትልቅ ችግር የሚሆነውን ዜጎች የሚኖራቸውን እምነት የሚያሳጣ የህግ መተላለፍ ቶሎ መፍትሄ መስጠት፣ ጥፋተኞቹን ተጠያቂ ማድረግ ይኖርባቸዋል እና እነዚህ ተቋማት ቶሎ ኃላፊነት እንዲወስዱ በእኛ በኩል ክትትል እያደረግን ነው። ግን ማስመር የምፈልገው ይሄ ወንጀል በአንድ ጣቢያ እንደተፈጸመ ወንጀል ወይም ደግሞ በአንድ ቦታ ብቻ እንደተደረገ ወንጀል የሚኖረው ፋይዳ እና የሚኖረው መጥፎ ገጽታ እና መጥፎ ተጽዕኖ እዛ ላይ እንደሚወሰን አድርገን አንወስደውም እና ይሄንኑ ተረድተው የሚመለከታቸው ቅድም የገለጽኳቸው የፍትህ አካላት እርምጃውን በአስቸኳይ እና በስርዓቱ መውሰድ አለባቸው ብዬ አምናለሁ። ቦርዳችንም ይሄንኑ ነው ሊያሰምርበት የሚፈልገው።
ጥር 29 ቀን 2015 ዓ.ም ይካሄዳል ተብሎ በሚጠበቀው በዚህ ውሳኔ ህዝብ ላይ ድምጻቸውን ለመስጠት እስከዛሬ የተመዘገቡት 2,934,143 ዜጎች ሲሆኑ ከእነዚህ መካከል 1,727 መራጮች በሰባት የተፈናቃይ የምርጫ ጣቢያዎች ለመጀመሪያ ጊዜ ድምጻቸውን ለመስጠት መዘጋጀታቸውን የቦርዱ የሰነድ ማስረጃ ይናገራል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው አመሰግናለሁ። በተከታዩ ዘገባ ደግሞ ከአዲስ አበባ ወደ መቀሌ ነው የምናቀናው። ከመቀሌ ወደ አዲስ አበባ በኢትዮጵያ አየር መንገድ የሚደረግ ጉዞ ላይ ወጣቶች እንዳይጓዙ የዕድሜ ክልከላ ተደረገ ሲሉ አንዳንድ መንገደኞች ተናገሩ። ክልከላው ከአርብ ታህሳስ 28 2015 ዓ.ም አንስቶ መደረጉንም እነኚሁ አስተያየት ሰጪዎች ተናግረዋል። ሙልጌታ አጽብሃ ዝርዝሩን ይዟል።
ዛሬ ሰኞ ጥር 1 2015 ዓ.ም ወደ አዲስ አበባ ለመጓዝ ትኬት በ4350 ብር ከሳምንት በፊት መግዛቱ የተናገረው ሙልጌታ ኢብራህ የተባለ የ32 ዓመት ወጣት መንገደኛ እሱ ከከፈለው ዋጋ እጥፍ የከፈሉ መንገደኞች እንዳሉ ተናግሮ በእድሜያቸው ምክንያት ወደ አዲስ አበባ ለመጓዝ እንደተከለከሉ ገልጿል። እሱም በእድሜው ምክንያት አዲስ አበባ ወደሚገኙ ቤተሰቦቹ እንዳይሄድ መከልከሉ ተናግሯል።
በረራዬ 7:25 ነበረ የነበረው። የተመለስንበት ምክንያት ግልጽ አይደለም። ከ16 እድሜ እስከ 65 ላሉት አይፈቀድም ብለዋል፣ ወይም ደግሞ የሕክምና ወረቀት ማምጣት መቻል አለባችሁ ብለውናል። ምክንያቱ ግልጽ አይደለም። እነዚህ ምክንያቶች ብቻ ናቸው የሰጡ ነው። እኔ ቤተሰቦቼ ማግኘት ፈልጌ ነበር የሄድኩት። ከዛ ቤተሰቦቼ ጋር አልገናኝም ማለት ነው። እንደኔ አይነቱ ብዙ ሰዎች ደግሞ አሉ፣ ለቤተሰብ ብቻ ሳይሆን ለሌላ ጉዳይ። ስለዚህ እነሱም መጉላላት እየደረሰባቸው ነው ማለት ነው።
ሰላም ሰፍነዋል ተብሏል። በዚህም የመንቀሳቀስ መብት ሊጠበቅ ይገባል ብሏል።
ሰላም ነው ከተባለ መስተካከል መቻል አለበት። በነጻነት መንቀሳቀስ መቻል አለብን። በጣም አስፈላጊ የሚባል መሰረታዊ ጉዳይ ያላቸው ሰዎች እዚህ እየተጉላሉ ነው። ብዙ ሰው እየተጉላላ ያለው። ስለዚህ ከተከፈተ ላይ ቀር እንደዚህ ነጻ መሆን መቻል አለበት። ለሁሉም በእኩል መታየት መቻል አለበት።
ከአዲስ አበባ ከአስር ቀናት በፊት ቤተሰብ ለመጠየቅ ወደ መቀለ እንደመጡ የተናገሩት አቶ ሀፍታይ ገብረ የተባሉ በበኩላቸው እድሜያቸው 50 በመሆኑ መከልከላቸው ገልጸዋል።
እኔ የመጣሁት ከአዲስ አበባ ነው፣ ቤተሰብ ለመጠየቅ ነው፣ ግን ተከለከለ። እኔ የመጣሁት ከአስር ቀን በፊት ነው። የመጀመሪያ አውሮፕላን በረራዎች በሁለተኛ ጊዜ ነው የመጣሁት እና የተከለከልንበት ምክንያት ምንም ሊገባን አልቻለም። ማን እንጠይቅ ስንላቸው ምን እንጠይቀው ነገር የለም በቃ ብለው የአይርት እንትን የለበሱ ሰዎች ናቸው የሚመልሱ ነው ያሉ። ፖሊስም ምንም ስለዚህ ጉዳይ የሚመለከተውም አይመስልም፣ ዝም ብሎ ነው የሚያያለ እነሱ የሚመልሱ ነው ያሉ። ስለዚህ ምክንያቱ ምንድን ነው? መንግስት ነው ያወጀው? የኢትዮጵያ መንግስት ነው ወይም የትግራይ ያለው የክልል መንግስት ነው የሚያወጀው? ያለ ማን ነው የሚለው ግን እኔ ግራ ገብቶኛል። ለህክምና የህክምና ወረቀት አጽፉ ነው የሚለው። የትኛው ሆስፒታል ሂደን እንደምታጽፍ ግራ ገብቶኛል። በአሁኑ ጊዜ የተዘጋ ነው ያለው፣ ምንም ህክምና የለም። ሰዎች ለመታከም የሚሄዱበት ሰዓት እየተከለከለ፣ እናቶች እያለቀሱ፣ ህጻኖች እያለቀሱ ነው ያሉት።
መንገደኞች ለከፈሉት የጉዞ ወጪ በአሁኑ ጊዜ እንደማይመለስላቸው እና መሄድ በሚችሉበት ጊዜ የገዙት ትኬት እንደሚጠቀሙበት እንደተነገራቸው ገልጸዋል። በመቀለ አሉላ አባነጋ ኤርፖርት መንገደኞች የያዙት ሰነድ እየታየ በተለይ ወጣቶች በአየር መንገዱ ሰራተኞች ወደ አውሮፕላን ማረፊያው ተርሚናል እንዳይገቡ እየተመለሱ ተመልክቻለሁ። ተመሳሳይ የዕድሜ ክልከላ ከሽረ እንዳስላሴ ወደ አዲስ አበባ በሚደረግ ጉዞም እንዳለ ከከተማዋ ያገኘሁት መረጃ ያሳያል። የክልከላው ምክንያት ከመቀለ ኤርፖርት አመራሮች መልስ ለማግኘት ያደረግነው ጥረት አልተሳካም። አንድ ስማቸው እንዳይጠቀስ የፈለጉ በተቋሙ ያገኘኋቸው የጸጥታ ባለሙያ ክልከላው ጊዜያዊ ነው ብለዋል። ታህሳስ 19 2015 ዓ.ም የአውሮፕላን ጉዞ ከተጀመረ ወዲህ ከ30 ሺህ በላይ መንገደኞች ወደ አዲስ አበባ ለመጓዝ ትኬት ገዝተዋል። ከእነዚህ ብዙዎቹ ወጣቶች በመሆናቸው በዚህም ቅድሚያ ማግኘት የሚገባቸው ሕፃናት፣ ሽማግሌዎች እና የጤና እክል ያጋጠማቸው ሰዎች አገልግሎቱን እንዲያገኙ ነው ብለዋል። ከፌዴራል መንግስትና ከትግራይ ክልል አመራሮች በጉዳዩ መልስ ለማግኘት ያደረግነው ጥረት አልተሳካም። እንዲሁም ከኢትዮጵያ አየር መንገድ በጉዳዩ መልስ ለማግኘት ጥረት እያደረግን እንገኛለን። ከተሳካ ይዘን ቀርባለን። የኢትዮጵያ አየር መንገድ ከአንድ ዓመት ከሰባት ወራት በኋላ ወደ መቀለ ከተማ ታህሳስ 19/2015 ዓ.ም ነው በረራው የጀመረው። ለአሜሪካ ድምፅ ሙልጌታ አጽባሃም መቀለም።
አመሰግናለሁ ሙሉጌታ። አድማጮች፣ የምሽቱ ስርጭታችን እስከ 4 ሰዓት ይቀጥላል። ተከታዩ መጽሔት ዘገባ ደግሞ በነዳጅ ምርቶች ላይ የተደረገው ሶስተኛ ዙር ጭማሪ መብዛቱንና የአቅርቦት ችግርም አለ ሲሉ አንዳንድ የተሽከርካሪ ባለንብረቶች መግለጻቸውን ይመለከታል። የንግድ ቀጠናዊ ትስስር ሚኒስቴር በበኩሉ ነዳጅን ለመደጎም ወይም የነዳጅ ዋጋ መሆኑ ነው ከ10 ቢሊዮን ብር በላይ ወጪ ሲያደርግ መቆየቱን ገልጦ ይህም በፈጠረው ጫና ድጎማውን ቀስ በቀስ ወደ ተጠቃሚዎች የማስተላለፍ ውሳኔ መወሰኑን ነው ያስታወቀው። አዲስ ቸኮል ዝርዝሩን ይዟል።
የኢትዮጵያ መንግስት በነዳጅ ምርቶች ሽያጭ ላይ ሲያደርግ የነበረውን ድጎማ የማሳት ተግባር በመቀጠል በበጀት ዓመቱ ሶስተኛውን የዋጋ ጭማሪ አድርጓል። ኬሮሲን ወይም ነጭ ጋዝና ናፍጣ ላይ ከፍ ያለ ዋጋ ጭማሪ ሲደረግ፣ በቤንዚን ላይ የተደረገው ግን መጠነኛ ነው። ይህ ድጎማ መንግስትን 10 ቢሊዮን ብር እንዳስወጣው የገለጸው ሚኒስቴር መስሪያ ቤቱ ዝቅተኛ የህብረተሰብ ክፍል የሚጠቀምባቸው ነዳጅ ውጤቶች ላይም ተጨማሪ 2 ቢሊዮን ብር ድጎማ ማድረጉን አስታውቋል። የነዳጅ ተጠቃሚ የሆኑ የትራንስፖርት አገልግሎት ሰጪዎች የዋጋ ጭማሪው በጉዞ ዋጋ ተመን ላይ ጭማሪ እንዲያደርጉ ሊያስገደዳቸው እንደሚችል ይናገራሉ።
58 ብር ወደ 65 ብር ነው የሚለብን። እኛ እንግዲህ በዚህ ላይ ናፍጣ እንደዛ ቀርተን ገቢ ስናስገባ ያው ለፎርሷ ባለቤት የምናስገባው ብር ስለሚያንስብን ያው እኛም ህዝቡ ላይ ነው ጫና የምንፈጥረው። ህዝቡ ደግሞ በዛን ሰዓት የመንግስት ሰራተኛ ነው፣ በቀን 3-4 ሊያወጣ ይችላል። ይሄ የመንግስት ሰራተኛ እንዴት ነው የሚሆነው? እኛ አሁን በስፔር ፓርትም ጨምሮብን በናፍጣም ጨምሮብን እንግዲህ እኛ በጣም የተቸገርነው።
የውሳኔው መነሻ መንግስት ለድጎማ የሚያወጣው ወጪ ከፍተኛ አደብ በማምጣቱ መሆኑን ሚኒስቴር መስሪያ ቤቱ ገልጿል። በሌላ በኩል የአሜሪካ ድምጽ ከዚህ ቀደም ያነጋገራቸው የምጣኔ ሀብት ባለሙያዎች ድጎማው ቀስ በቀስ እየተቀዝነሰ በሂደት ነዳጅ ያለ ድጎማ ማቅረብ ዓላማ ያለው የመንግስት መመሪያ አሁን ፈታኝ የሆነውን የኑሮ ውድነት ሊያባብስ ይችላል ብለዋል። በድሬዳዋ የነዳጅ ዋጋ ጭማሪውን በተመለከተ ያነጋገርናቸው አሽከርካሪዎች በከተማዋ ሰሞኑ ከፍተኛ ነዳጅ እጥረት እንደነበረ ይገልጻሉ። ድጎማውን በተመለከተም የናፍጣ ተጠቃሚዎች እድሉን እየተጠቀሙበት ቢሆንም ቤንዚን ግን በከተማዋ በበቂ ሁኔታ ቀርቦ ስለማያውቅ በድጎማም ሆነ ያለ ድጎማ በቀላሉ ማግኘት እንደማይችሉ ተናግረዋል።
ስሜ ዮናታን ቢወር ይባላል። ነዳጅ በጣም አስቸጋሪ ነገር ነው። ምክንያቱም ልክ ወር መጨረሻ ላይ ሲሆን ይዘጋል። የነዳጅ መጥፋት አለ። ማደያዎች ይዘጋሉ። በብላክ ነው የሚገዛው ብዙ ጊዜ ማለት ነው። ነዳጅ ቤንዚን በበቂ ሁኔታ የለም። እኔ ነዳጅ ድጎማ ተጠቃሚ አይደለሁም፣ ግን ተጠቃሚ ጓደኞቼም እየተጠቀሙ አይደለም እስካሁን ድረስ ማለት ነው። በቃ በአጠቃላይ ቤንዚን የለም በሚባል ደረጃ ማለት ነው። በጣም እጥረት አለ።
ስሜ በረከት ሰለሞን እባላለሁ። ሹፌር ነኝ። ፎርስ ሹፌር። ይህን ሰሞን በናፍጣ ጦስ በጣም እየተንገላታ ነው። ማደያዎችም ዝግ ናቸው። በዚህ ላይ በዓል ነው። በዓል ምክንያት በማድረግ ይህ ናፍጣ መቋረጥ እንኳን አልነበረበትም። ህዝቡ በበዓል ምክንያት ከቤት ወደ ቤተሰብ የሚሄድበትም ትራንስፖርት በጣም እጥረት ነበረ።
የድሬዳዋ አስተዳደር ንግድ ጽህፈት ቤት ኃላፊ አቶ አሚኑ ጣሃ ቅሬታው ትክክል መሆኑን ገልጸው መነሻው ነዳጅ ዋጋ ሊጨምር መሆኑን ባለማደያዎች አስቀድመው ስለሰሙ አውቁ በመዝጋታቸው የተፈጠረ ነው ብለዋል። የቤንዚን እጥረትን በተመለከተም ለከተማው የተመደበው ኮታ በማነሱ የተፈጠረ እንደሆነ ነው የሚገልጹት።
መረጃ ሲደርሳቸው ነው እንደዚህ የሚያደርጉት። በየወሩ እንደዛ የሚያደርጉት መረጃ ውስጥ ለውስጥ ሲደርሳቸው ዋጋ እንደሚጨምር ሆርድ ለማድረግ ይሞክራሉ። እኛ ግን የዞረን አስከፈት ናቸው ያላቸውም ማለት ነው። መረጃው ስለሚደርስ አምስት የሚሆኑ ማደያዎችን ያው ከነዳጅ አቅራቢ ድርጅት መረጃው ስለደረሰን ወዲያው ሄደን አስከፈት ናቸው ለክተን ማለት ለምንድን ነው ያቆይ የያዛችሁት ለምንድን ነው ያልከፈታችሁ ሲባል ግማሹ በዓል ነው ይላል፣ ግማሹ መብራት የለኝም ጄኔሬተር ነው ይላል። አውቀው ነው ይሄ ያው። ስለዚህ ማስጠንቀቂያ ሰጥተናቸው ወዲያው እንዲከፈት ነው ያደረገው። ቤንዚን እንደ ብዛ እጥረት አለ። በሳምንት አንድ ወይ ሁለት ቦቴ ነው እየተላከልን ያለው። ይሄ ደግሞ ያው ጅቡቲ ላይ ያለው መቅጃ ሁለት በመሆኑ እንደ ሀገር ሁለት መቅጃ ስለሆነ ለድሬዳዋ ያው በሳምንት አንድ ወይ ሁለት ቦቴ ነው እየደረሰ ያለው። አጠቃላይ እዚህ ከተማ ውስጥ 21 ማደያ ነው ያለው። ከ21 ማደያ አንድ ቦቴ ሲደርሰው አስብ እንዴት ወረፋ እንደሚበዛ። ከ13,000 በላይ ባጃጅ ነው ያለው እና ይሄ ችግር ነው። ይሄ መቀረፍ ያለበት ለሚመለከታቸው ለነዳጅ ባለስልጣንም ለነዳጅ አቅራቢ ድርጅትም ለትራንስፖርትና ሎጂስቲክስም ለንግድ ሚኒስቴርም ምክር ሀሳብ ሰጥተናል። ይሄ በቀጣይ መስተካከል ያለበት ቦታውም የሬድን ፖፑሌሽን ታሳቢ ያደረገ አይደለም።
አቶ አሚኖ በሰላምቶ ባጃጅ የሚባሉት ባለ 3 እግር ተሽከርካሪዎች ከድጎማ መውጣት አለባቸው ባይ ናቸው።
ባጃጅ ማንን በታሪፍ አገልግሎ ያቃል? ስለዚህ እሱ መጠቀም የለበትም። እኛ ለትራንስፖርትና ሎጂስቲክስ ሚኒስቴርም ባጃጆች ድጎማ ውስጥ ኢንክሉድ መደረግ የለባቸውም፣ ምክንያቱም በታሪፍ ሰውን እያገለገሉ አይደሉም ብለን ሪኮመንዴሽን የሆነ ነገር ምክር ሀሳብ ሰጥተናል። እንግዲህ ገና በሚኒስቴር ደረጃ ተነጋግረው የሚወስኑት ሆኖ
በሀገር አቀፍ ደረጃ የነዳጅ ድጎማ ቀስ በቀስ ወደ ተጠቃሚው ለማስተላለፍ መመሪያ ከወጣ በኋላ ሐምሌና መስከረም ላይ የዋጋ ጭማሪ የተደረገ ሲሆን የአሁኑ ለሶስተኛ ጊዜ የተደረገ ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው አመስግኜ ወደ ላሊበላ ልውሰዳችሁ። ለተከታዩ ዘገባ ደግሞ የኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች የገናን በዓል በታሪካዊቱ የላሊበላ ከተማ አክብረዋል። በሰሜን ኢትዮጵያ በተካሄደው ጦርነት ሳቢያ ከታሪካዊቷ የላሊበላ ከተማ ለሁለት ዓመታት ርቀው የቆዩ በብዙ ሺዎች የሚቆጠሩ ምዕመናን ባለፈው ቅዳሜ የተከበረውን የገናን በዓል በላሊበላ ውቅር አብያተ ክርስቲያናት ተገኝተው ለመጀመሪያ ጊዜ አክብረዋል። አከባበሩን የሚያስቃኘውን ተከታዩን የሮይተርስ ዘገባ ስምንሽ የቆየ እንዲት አቀርበዋለች።
በኦርቶዶክስ አማኞች ዘንድ ታህሳስ 29 የሚከበረውን የገናን በዓል ለማክበር ቅዳሜ ዕለት በሺዎች የሚቆጠሩ ምዕመናን በታሪካዊቷ የላሊበላ ከተማ ተገኝተዋል። በሀገሪቱ ሁሉንም አይነት የአኗኗር ዘይቤ ያወከው ግጭት በትግራይ ከጀመረ ወዲህ ምዕመናን ወደ ከተማዋ የመጡት ለመጀመሪያ ጊዜ ነው። ከመላው ኢትዮጵያ በርካታ ሰዎች ሲመጡ፣ ሌሎች ደግሞ ከሩቅ ቦታዎች የመጡ ናቸው። መሪጌታ ሽፈራው ከላሊበላ ውጪ ከሚገኘው ቤተ ማርያም ቤተ ክርስቲያን የመጡ ሲሆን የኢትዮጵያ ኦርቶዶክስ አማኞች ሁለተኛዋ ኢየሩሳሌም ናት ብለው የሚያምኑትን ስፍራ ለመጎብኘት በመቻላቸው ደስተኛ መሆናቸውን ይገልጻሉ።
እንግዲህ አምና እያለቀስ ነው፣ የቤታችን ነው የነበር ነው። እኔም የመጣሁት ከጎጃም ክፍለ ሀገር ታቸፈር ወረዳ ርቀት ነው ያለው። ለብዙ ጊዜ መጣ ነበር። አምና ግን ሁለት ዓመትና አምና ያው በተለይም አምና ያው እንግዲህ ከበሽታው የበለጠ ያ ጦርነት ስለነበረ አይን ባይን የሚታይ እልቂት ስለነበረ ስጋ ለብሻለሁና ልመጣ አላከበርኩም፣ ልመጣም አልቻልኩም።
ላሊበላ ልክ እንደ ሰሜኑ የገጠር አካባቢዎች በትግራይ ጦርነት ውድመት ደርሶበታል። በሰሜን ኢትዮጵያ የሚገኘው የትግራይ ክልል ተዋጊዎችና በኢትዮጵያ የመንግስት ኃይሎችና አጋሮች መካከል በተካሄደው ጦርነት ወቅት ከተማዋ በተደጋጋሚ በተለያዩ እጆች ወድቃለች። እንደ አውሮፓውያን አቆጣጠር በ1978 ዓ.ም በዓለም ቅርስነት የተመዘገበው በመካከለኛው ዘመን ከአለት ተፈልፍለው የተሰሩት አብያተ ክርስቲያናት ክርስቲያኖች የተቀደሰ ቦታ አድርገው የሚመለከቱት የአምልኮ ስፍራና በርካቶች ሊጎበኙት የሚፈልጉት የቱሪዝም ስፍራ ነው። ከተማው ከመላው ዓለም ለሚመጡ ጎብኚዎችም መስህብ ነው። ከግሪክ የመጡ ጎብኚዎችን ሲያስተናግድ የነበረው ይደርሳል አዱኛው ምዕመናን እንደገና በላሊበላ በመሰባሰባቸው የተሰማውን እንዲህ ይገልጻል።
ዳቱ ለእኔ ብቻ የሚመስል አይደለም። ለእያንዳንዱ ጓዳ ያላንኳኳ የለም፣ እያንዳንዱ ቤት ያንኳኳ ነው። ዳይሬክትሊ ነጋዴ ነኝ ቢል፣ ባለ ሆቴል ነኝ ቢል፣ ሁሉንም ነክቶታል። ከትንሿ እስከ ጠላ ቤቷ የሚሸጧት ጭምር ማለት ነው። ከባድ ጉዳት ነው ጉዳቱ የደረሰው። አሁን ላይ ትንሽ ብልጭታ አለ። እኔ ፕራውድ አደርጋለሁ። ዶሜስቲኩም መጥተዋል፣ ኢንተርናሽናሎችም ቱሪስቶችም መጥተዋል።
የዘንድሮውን የገና በዓል አከባበር ለመታደም ከግሪክ ከመጡ ጎብኚዎች መካከል አንዷ የሆነችው ማሪያ ካቫዲያም የተሰማትን እንዲህ ትገልጻለች።
ምክንያቱም ላሊበላ ለክርስትና እጅግ አስፈላጊ ቦታ በመሆኑና በተጨማሪም ለእኛ እጅግ ቅርብ የሆነውን ግን ደግሞ በተለየ ሁኔታ የተሰራውን ይህንን ቤተ ክርስቲያን መጎብኘት አስፈላጊ በመሆኑ
እንደ ይደርሳል አዱኛው ያሉ አስጎብኚዎች ግጭቱ በከፍተኛ ሁኔታ የጎዳቸው ቢሆንም አሁን በመቆሙ በድጋሚ ወደ ላሊበላ መትመም ከጀመሩ ጎብኚዎች ጋር አብሮ መተዳደሪያቸውም እንደ ቀድሞ ይመለሳል ብለው ተስፋ ያደርጋሉ።
ስምንሽን አመስግኜ የአገር ውስጥ ዘገባዎችን አጠናቀን ወደ ዓለም አቀፍ ርዕሶች እንሻገራለን። ወዲህ ወደ ዩናይት ስቴትስም ይመልሰናል። የሪፐብሊካን ሕግ አውጪዎች በመጨረሻው አሁን በአጀንዳዎቻቸው ላይ መስራት ይችላሉ ሲል ይንደረደራል። ዋሽንግተን በዚህ ሳምንት የተሰኘው የዋሽንግተንን መሰንበቻ ቃኘት የሚያደርገው ሳምንታዊ ዘገባ ቬሮኒካ ባልድራስ ኤግሊያስ የሪፐብሊካን ፓርቲ የባይደን አስተዳደር የመንግስት ስልጣን ክፍፍል አሰራርን ለማስተበቅ ያሏቸውን እቅዶችና ምን አይነት ጉዳዮችን ማሳካት እንደሚሹም ትፈትሽበታለች። ደረጀ ደስታ እንዲህ አቀርበዋል።
በምክር ቤቱ የሪፐብሊካን ፓርቲ አባላት መካከል የነበረው የመረረው አለመግባባት 4 ቀናትን ፈጅቷል። አሁን በምክር ቤቱ የህዝብ በትረ ስልጣን በአፈጉባኤው ኬቪን መካርቲ እጅ ወድቋል። መካርቲም ለሪፐብሊካኑ ጓዶቻቸውና ለአሜሪካ ህዝብ የባይደንን አስተዳደር ተጠያቂነት ለማረጋገጥ ቃል ገብተዋል።
We will hold the swamp accountable. From the withdrawal of Afghanistan to the origins of
ዋሽንግተንን ተጠያቂ እናደርጋለን። ከአፍጋኒስታን መውጣት ጀምሮ እስከ ኮቪድ መንስኤና FBI እንደመሰረያ መጠቀም ድረስ ያለው
አዲሱ የመካርቲ ስልጣን አመራራቸውን ከሚወስነውና ለተቺዎች ከገቡት በርካታ ቃል ኪዳን ጋር የመጣ ነው። አንድ የምክር ቤቱ አባል እሳቸውን ከስልጣን ለማስነሳት የሚደረገውን የውስጥ ምርጫ ሊጠራ ይችላል። ለኤቢሲ ቴሌቪዥን በዚህ ሳምንት በሰጡት ቃለ መጠይቅ ሪፐብሊካኑ አንዲ ባር ያስምምነት ብዙም ተጽዕኖ የማያሳድር መሆኑን ይናገራሉ።
We're just going back to the pre-Pelosi rule that was in place
እንደ አውሮፓን አቆጣጠር ከ1910 ጀምሮ ከፔሎሲ በፊት ወደ ነበሩት ደንቦች እየተመለስን ነው። ሁከትን በመፍጠር ረገድ ያ በፍጹም መነጋገሪያ የሚሆን አይመስለኝም።
በሪፐብሊካኖቹ መካከል አንድነት እንኳን የሚመለስ ቢሆን አዲሱ አፈጉባኤ ከባይደን አስተዳደር ጋር እጅግ አደገኛ በሆኑ የስደተኞችና የውጭ ቅነሳ ጉዳይ ላይ የሚደራደሩበትን መንገድ መፈለግ የሚገባቸው መሆኑን ከተወካዮች ምክር ቤት አባል ሪፐብሊካኑ ስኮት ለኤቢሲ ቴሌቪዥን ተናግረዋል።
It's about making sure that we have a budget that we can agree on.
ዝም ብሎ እየጨመረ ያለውን ወጪ ሳይሆን የምንስማማበት ተገቢ በጀት ያለን መኖሩን ስለማረጋገጥ ነው።
ፕሬዚደንት ጆ ባይደን መካርቲ በመመረጣቸው ባወጡት መግለጫ እንኳን ደስ አለዎት ብለዋል። ከሪፐብሊካኑ ጋር አብሮ መስራት በሚቻልበት ጊዜ አብረው ለመስራት ዝግጁ መሆናቸውንም ተናግረዋል። የምክር ቤቱ ሪፐብሊካን አባላት በበኩላቸው የባይደን አስተዳደርና የቤተሰቦቻቸውን የቢዝነስ አሰራር እንዲመረምሩ ተናግረዋል። በምክር ቤቱ የዲሞክራቱ መሪ ሃኪም ጀፍሪ ለኤንቢሲ ሚት ዘ ፕሬስ በሰጡት መግለጫ ከአዲሱ አፈጉባኤ ጋር ለአሜሪካ ሕዝብ ተባብሮ ለመስራት በሚቻልባቸው ጉዳዮችን በመፈለግ አብረው እንደሚሰሩ ተናግረዋል።
I look forward to building upon the Biden agenda.
እጅግ በርካታ ውጤቶችን ባስመዘገበው የባይደን በጀት እንዲጠናከር ፈልጋለሁ። ኬቪን መካርቲ በዚያ በኩል የሚያግባባንን የጋራ ነገር የሚሽ ከሆነ ከምክር ቤቱ ዲሞክራቶች አጋር የሚሆኑአቸውን ሊያገኙ ይችላሉ።
በዋሽንግተን ጎዳናዎች VOA ያነጋገራቸው አሜሪካውያን ስለ አዲሱ ምክር ቤት ገጽታ ያላቸውን አስተያየት ሰጥተዋል። ዲሞክራቱ ጄሰን አራቫንቲስ እንዲህ ይላሉ።
እንደ ዲሞክራት ስለ አዲሱ አመራር ደስተኛ አይደለሁም። ይሁን እንጂ አገራችን በተጋረጡባት አንዳንድ ችግሮች ዙሪያ አብረው የሚሰሩበት መንገድ ያፈላልጋሉ ብዬ ተስፋ አደርጋለሁ። በተለይ የዳውን ጣሪያ በሚመለከት አደገኛ ነገር ያደርጋሉ ብዬ አልጠብቅም።
ሌላኛው አሜሪካዊው ሪፐብሊካኑ ስቲቨን ታይሰን ናቸው።
I don't see an awful lot of change in foreign policy, although I think that
ምንም እንኳን ሪፐብሊካን በተለይ ህገወጥ ስደተኞችን በሚመለከት በጀት የመከልከል ኃይላቸውን ሊጠቀሙ ቢችሉም በውጪ ፖሊሲው ረገድ ብዙም አስከፊ ለውጦች አላየውም።
ሪፐብሊካኖቹ አሁን 222 ለ212 በሆነ ጠባብ ድምጽ ከዲሞክራቶቹ ልቀውና አሁንም ገና የአንድ ሰው ክፍት መቀመጫ ባለበት ሁኔታ 118ኛውን አዲሱን ምክር ቤት የተቆጣጠሩ በመሆናቸው በእነዚህ አሳሳቢ ጉዳዮች ላይ መደራደሩ ከባድ ያደርገዋል ተብሎ ይጠበቃል።
Yeah. ደረጀ ደስታን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሰኞ ምሽት ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ ነው የምንዘልቀው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ40 መሆኑን ያመለክታል። ወደዚያው እናምራ። ታዩ ቅንብር ሐኪሞን ይጠይቁ። በምሽቱ ቅንብሩ በሰላማዊ ዜጎች ላይ የሚፈጸሙ አሰቃቂ የግድያ ጥቃቶችን የንጹሐንን ነፍስ በማጥፋት ከሚያደርሱት ጉዳት በተጨማሪ በቪዲዮ ምስል አማካኝነት በሚሰራጩበት ወቅት በተመልካቹ ላይ የሚያደርሱትን የአእምሮ መታወክና የስሜት መረበሽ ይመለከታል። ከግድያ ጥቃቶቹ የተረፉ ግለሰቦችና የሟች ቤተሰቦች ላይ የሚደርሰውን የአእምሮ ጉዳትም ይመረምራል። ሙያዊ ትንታኔውን የሚሰጡን ፕሮፌሰር ዮናስ እንዳለገዳ በዩናይት ስቴትሱ ባሮ የነርቭ ሕክምና ተቋም የአንጎልና የነርቭ ሐኪም እንዲሁም ተመራማሪ ናቸው። የመጀመሪያውን ክፍል እንመለከታለን። ፕሮፌሰር ዮናስ እንዳለገዳ የምንነጋገርበት ጉዳይ ኢትዮጵያ ውስጥ አሁን ካሉ አስቸጋሪ ሁኔታዎች ጋር ይዛመዳል። ከዚህ ቀደም በሰሜን ኢትዮጵያ የተለያዩ አካባቢዎች ያለውን ጦርነት ተከትሎ የተፈጠሩ ሁኔታዎችን ምክንያት በማድረግ አልፎ አልፎም በተለያዩ አካባቢዎች ዘግናኝ ግድያዎች ሲፈጸሙ መላልስን የመነጋገር እድል ነበረን። ከጦርነት ውጪ ንጹሐን ዜጎች በብዛት በከንቱ የሚገደሉበት ሁኔታ አሁንም አላበቃም። ለማሰብ በሚዘገንን ዓለም አቀፍ አሸባሪዎች ሲፈጽሙት የታዩ ምስሎች እንኳን ብዙዎችን ለበረታ የስነ ልቦና ስብራት የዳረጉትን ያህል ዛሬ በገዛ ወገኖቻቸው በተደጋጋሚ የሚፈጸሙ ዘግናኝ ግድያዎች የሚያስከትሉት ጣጣ እያሳሰበ ባለበት ነው የማነጋግረው። ለመሆኑ እንዲህ ያሉ እጅግ አሳዛኝ የጭካኔ ድርጊቶች በግለሰቦችም ሆነ አለፍ ካለ በማህበረሰብ ላይ ሊያስከትሉ የሚችሉት በተጨባጭ ሊታይ የሚችል ፈተና ምን ይሆን?
እሺ፣ አመሰግናለሁ። ይሄ እንግዲህ በጣም ለሁላችንም በጣም ከባድ ነገር ነው። ሆነ ተብሎ በጦርነት መስመር ውስጥ የሌለን ሲቪል ስራዬ ብሎ በአሰቃቂ ሁኔታ ገድሎ ያንን ደግሞ የገደለውን በቪዲዮ አድርጎ በኢንተርኔት መልቀቅ የተለመደ እየሆነ ነው፣ በጣም በሚያስደነግጥ ሁኔታ። እና ይሄ እንግዲህ ከተለመደው የሰው ልጅ ከሚያጋጥመው ሁኔታ ውጪ ከመጠን ባለፈ ሁኔታ ከፍተኛ ሰቆቃ ወይም ትራውማ ማንኛውም ሰው ላይ የተወሰነ ችግር ሊያመጣ ይችላል። ከዛ ውስጥ ግን ሰቆቃውን ካዩ ወይም ከሰቆቃው ውስጥ ካለፉት ሰዎች 70% በፈረንጆቹ ፖስት ትራውማቲክ ስትረስ ዲስኦርደር ማለትም ከፍተኛ የሆነ የመንፈስ እና የስነ ልቦና መረበሽ ኑሯቸውንም እስከሚያናጋ ድረስ ሊወስድ ይችላል። ይሄ እንግዲህ በስነ ልቦናዊ ተጽዕኖ በግለሰብ ወይም በቡድን ላይ የሚያደርሰው ነው።
ፕሮፌሰር ዮናስ ፈጻሚዎቹንስ እንዲህ ያለ አሰቃቂ ድርጊት ለመፈጸም የበቃውን ህሊናስ በተመለከተ እንዳሉት ከዚህ ቀደም ታይቶ የማይታወቅ እንዲህ ያለ በደል አብሮ ያለን አንድ ሰው በግፍ በዚህ መልኩ የመግደል ብቃት ወይም ለማድረግ የሚያበቃውን እሱ ህሊና ከስነ አእምሮ አንጻር እንዴት ነው የሚታየው?
እንዲህ አይነት ጭካኔ የሚፈጽሙ ሰዎች እንዴት ነው ምንድና እንደሚያስደርጋቸው የሚለው በጣም የተወሳሰበ ነገር ነው። ከእኔ ሙያ አንጻር በግለሰብ ደረጃ ከታየ አሁን ለምሳሌ ሚኔሶታ መልታይፌዚክ ኢንቨንቶሪ ይባላል MMPI የሰውን ባህሪ በከፍተኛ ጥንቃቄ አንድ ኢንጂነር እና አንድ ሳይኮሎጂስት 500 ጥያቄ አውጥተው ያንን በሳይንሳዊ በሆነ መንገድ መርምረው እሱ የሰውን ባህሪ ለማወቅ ከምንጠቀምባቸው አንዱ ነው።
በዓለም አቀፍ ደረጃ በሳይንስ የሚታወቅ ዘዴ ነው እየገለጹልን ያሉት።
ልክ ነው። እሱ ዘዴ የግለሰብን ባህሪ ለመመዘን ነው እና ወደ 12 ነገሮች ነው በዛ ላይ ለመረዳት የምንሞክረው። አንደኛው ሶሲዮፓቲ ስኬል ማለትም ጸረ ህብረተሰብ ወይም ከተለመደ ህብረተሰብ አካሄድ ፈንጠር ያሉ ሰዎችን እንድናውቅ የሚረዳን መለኪያ አለ እዛ ውስጥ። እና እዛ ላይ ልክ በአንድ ጫፍ ህብረተሰብን ወደፊት ሊያስፈነጥር የሚችል ለየት ያለ ሀሳብ የሌላውን ሀሳብ የሚፈታተን እና ይሄ እንግዲህ ፓራዳይም ሺፍት ለውጥ አምጪ የሚሆኑት አለ በአንድ በኩል። በሌላው ጽንፍ ደግሞ ህብረተሰብን እንዳለ እንደው በከፍተኛ ጥላቻ የሚያ ህብረተሰብ ቢያጠፋ ቢደፈጥጥ የሚመኝ እንደ እንግዲህ ክሪሚናል ነፍሰ በላ ምትለው አይነት አለ እና እንግዲህ ልክ እንግዲህ ከግራ ወደ ቀኝ ልክ አንድ መስመር ብታሰምር በአንዱ ጫፍ በግራ በኩል ያለው ለውጥ የሚያመጣ ክሪቲካል ቲንከር ፓራዳይም ሺፍተር አይነት ሰው አለ፣ ከተለመደው ወጣ ብሎ የሚያስብ። በሌላ ጫፍ ደግሞ መስመሩ መጨረሻ ላይ ደግሞ ለህብረተሰብ ጥላቻ ያለው ሌላውን በመግደልም በመዝረፍም በምንም በማሰቃየትም ብዙ ደንታ የሌለው ሶሲዮፓቲክ ክሪሚናል የሚባል አለ። ይህ እንግዲህ በግለሰብ ደረጃ ነው። ግለሰቦች ደግሞ አንድ ላይ ሲሆኑ ኖርማልም ሰዎች ሊሆኑ ይችላሉ። በዚህ ስኬል ላይ ታይቶ ኖርማልም ሊሆኑ ይችላሉ። ግን ግለሰቦች አንድ ላይ ሲሆኑ ቡድን ሲመሰርቱ እንግዲህ የቡድን ጸባይ የሚባለው ደግሞ ይለያል። እሱ በተለይ ይሄ ግሩፕ ቲንክ ይባላል። የቡድኑ አባላት ልክ እንደ አንድ ሰው ማሰብ ይጀምራሉ። ብዙ ጊዜ የሆነ የሚያስተሳስራቸው ከፍተኛ ዓላማ ይኖራል እና ግራ ቀኝ ማሰብ የለም አንድ ነገር ላይ ወይም እንደ ሂትለር አይነት ሰው የሆነ በጣም ከሚመለክ ሰው ይመራቸዋል። እና እንደዚህ አይነት ነገር ላይ በግል ስታየው ግለሰቡ የዋህ ምናምን ሊሆን ይችላል። ግን በዛ ቡድን ውስጥ ሲሆን በድንገት የቡድኑን ጭራቅ አስተሳሰብ መጋራት ይጀምራል። ስለዚህ የቡድን አስተሳሰብ የሚባለው ይሄ አይነት አደጋ አለው።
ፕሮፌሰር ዮናስ፣ ይህን መሰሉ ክስተት በስነ ልቦናው ዓለም ተለይቶ የሚታወቅበት መንገድ አለ? በጥናት ደረጃም የታየ ከዚህ ጋር ማዛመድ የምንችለው ነገር ካለ?
ይህንን ነገር ያጠኑት እርቪንግ ያኒስ የሚባሉ ሰውዬ ናቸው፣ የል ዩኒቨርሲቲ። እና እሳቸው ይህንን ያጠኑት አሜሪካን ሀገር ውስጥ በ1960ዎቹ በአንድ ወቅት ፕሬዚደንት ኬኔዲ አማካሪዎች ጠሩ። ተስመጥሩ ቦታ የተመረቁ ኦክስፎርድ ሮድ ስኮላር የሚባለው ሃርቫርድ በጣም በጣም ጎበዝ የሚባሉትን ሰዎች ሰብስበው ከኪዩባ ጋር ስላላቸው ግጭት ምክር ፈለጉ እና እዛ ቡድን ስሜት ፕሬዚደንት ኬኔዲ ምን ሊያስቡ ይችላሉ የሚል አይነት እያንዳንዱ አባል ራሱን ሴንሰር እያደረገ የራሱን ሀሳብ ወደ እሳቸው መስመር እያስተካከለ በመሄድ ፊደል ካስትሮን ለመገልበጥ የላኩት ተዋጊ ተዝረከረክ እና በፈረንጆቹ ይሄ ቤይ ኦፍ ፒክስ ይባላል። እና ይሄ እርቪንግ ያኒስ የሚባሉት ሳይኮሎጂስት እንዴት ነው አስተዋይ ሰዎች እንዲህ አይነት አሳፋሪ ውሳኔ ላይ ሊደርስ የቻሉት ብሎ ያንን በማየት ግሩፕ ቲንክ የቡድን አስተሳሰብ የሚባለውን ነገር አወጡ ያን ቲዮሪ።
ፕሮፌሰር ዮናስ እንዳለገዳ ሙያዊ ትንታኔውን የሰጡን የነርቭ ሕክምና ተቋምና ተቋም የአንጎልና የነርቭ ሐኪም እንዲሁም ተመራማሪ ናቸው። ፕሮፌሰር ዮናስን ለጊዜያቸው አመሰግናለሁ። አድማጮች፣ ታዲያ ምልልሳችን አልተቋጨም። ተከታዩን በሌላ ፕሮግራም እናቀርባለን። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። አሁን ሳምንታዊው ስፖርት ነው።
ኢትዮጵያዊው ሰለሞን ባረጋና ኤርትራዊቷ ራሄል ዳንኤል በስፔን ኤልጎይ ባር በተካሄደ የዓለም አትሌቲክስ ሀገር አቋራጭ ውድድር አሸነፉ። የኦሎምፒክ የ10 ሺህ ሜትር ሻምፒዮኑ ሰለሞን ባረጋ ትላንት በስፔን ኤልጎይ ባር በተካሄደው 79ኛው ሀገር አቋራጭ ውድድር ሁለተኛ ድሉን በማስመዝገብ ወደ አሸናፊነት ሲመለስ፣ አትሌት ራሄል ደግሞ ውድድሩን በማሸነፍ የመጀመሪያዋ ኤርትራዊት ሆናለች። የወንዶቹ ምድብ ውድድር 10.8 ኪሎ ሜትር የሸፈነ ሲሆን አትሌት ሰለሞን ርቀቱን 33 ደቂቃ ከ14 ሰከንድ ነው ያጠናቀቀው። ትውልደ ኢትዮጵያዊው የባህሬን አትሌት ብርሃኑ ባለው ሁለተኛ ሲወጣ፣ ስፔናዊው አዴል ሚቻል ሶስተኛ በመሆን ውድድራቸውን አጠናቀዋል። የሴቶች ውድድር ደግሞ 7.6 ኪሎ ሜትር የሚሸፍን ነው። በኦሎምፒክ 10000 ሜትር አምስተኛ ሆና ያጠናቀቀችው ኤርትራዊቷ ራሄል ዳንኤል የትላንቱን አገር አቋራጭ ውድድር 25 ደቂቃ ከ43 ሰከንድ በማጠናቀቅ ነው በአንደኝነት ያሸነፈችው። ኬንያዊቷ ኤዲና ጄፕቶክ እና ትውልደ ኬንያዊቷ የ የባህሬን አትሌት ዊንፍሬድ ያቪ በቅደም ተከተል ሁለተኛና ሶስተኛ ወጥተዋል። በውድድሩ የተሳተፈችው ኢትዮጵያዊት አትሌት ማህሌት ሙሉጌታ ሰባተኛ ሆና አጠናቃለች። በአቋም መፈተሻ ጨዋታ የኢትዮጵያ ብሔራዊ ቡድን በሞሮኮ አቻው ተሸነፈ። የፊታችን አርብ ለሚጀምረው የቻን ውድድር ዝግጅት ለማድረግ ሞሮኮ የሚገኘው የኢትዮጵያ ብሔራዊ ቡድን ቅዳሜ ዕለት ከሞሮኮ አቻው ጋር የአቋም መለኪያ የወዳጅነት ጨዋታ አድርጎ 1-0 ተሸንፏል። በሀገር ውስጥ ሊግ የሚጫወቱ ተጫዋቾች ብቻ በሚሳተፉበትና ከአርብ ጥር 5 ጀምሮ አልጄሪያ በመታስተናግደው 7ኛው የቻን የአፍሪካ ዋንጫ ውድድር ላይ የሚሳተፈው የኢትዮጵያ ብሔራዊ ቡድን ወደ ሞሮኮ በማቅናት ቅድመ ዝግጅት ማድረግ ከጀመረ 6ኛ ቀኑ ላይ ይገኛል። ለዚህ ውድድር ለመዘጋጀት ብሔራዊ ቡድኑ በልምምድ ላይ ከሚገኝበት ሀገር ጋር ባደረገው የመጀመሪያ የወዳጅነት ጨዋታ ነው ሽንፈት የገጠመው። የኢትዮጵያ ብሔራዊ ቡድን ለቻን ውድድር በምድብ 1 ከአዘጋጇ አልጄሪያ እንዲሁም ሞዛምቢክና ሊቢያ ጋር የተደለደለ ሲሆን የመጀመሪያ ጨዋታውን ከሞዛምቢክ ጋር ቅዳሜ ዕለት እንደሚያደርግ የአፍሪካ እግር ኳስ ኮንፌዴሬሽን መረጃ ያመለክታል። የፈረንሳይ ብሔራዊ ቡድን አሰልጣኝ ዲዲየር ዴሾም ኮንትራቱን አራዘመ። ዲዲየር ዴሾ እንደ አውሮፓውያኑ እስከ ሰኔ 2026 ድረስ የፈረንሳይ ዋና አሰልጣኝ ሆኖ ለመቆየት ኮንትራቱን ያራዘመ ሲሆን እስከ ቀጣዩ የዓለም ዋንጫ የሚቆይ ከሆነ አራተኛ የዓለም ዋንጫውን በአሰልጣኝነት እንደሚመራ ይጠበቃል። እንደ አውሮፓውያኑ በ2018 ፈረንሳይን የዓለም ዋንጫ ሻምፒዮን ያደረጋት አሰልጣኙ በ2022 የካታር የዓለም ዋንጫ ደግሞ ለፍጻሜ ደርሶ በአርጀንቲና መሸነፉ ይታወቃል። የ54 ዓመቱ የቀድሞ የቼልሲ አማካይ በ2012 አሰልጣኝነትን ከጀመረ ወዲህ ፈረንሳይ ለ2014 የዓለም ዋንጫ ሩብ ፍጻሜና የ2016 የዩሮ ፍጻሜ መድረስ ችላለች። ዴሾም ቡድኑን እየመራ ካደረጋቸው 139 ጨዋታዎች ውስጥ 89ን አሸንፎ በ28ቱ አቻ ሲወጣ በ22ቱ ሽንፈትን አስተናግዷል። በ1998 የዓለም ዋንጫን በተጫዋችነት ያሸነፈው ዴሾም በ2021 ፈረንሳይ የኔሽንስ ሊግ እንድታሸንፍም አድርጓል። የብሔራዊ ቡድኑ ምክትል አሰልጣኝ፣ የግብ ጠባቂ አሰልጣኝና የአካል ብቃት አሰልጣኞችም ከቡድኑ ጋር እንደሚቀጥሉ የፈረንሳይ እግር ኳስ ፌዴሬሽን አስታውቋል። የቀድሞው የቤልጅየም አሰልጣኝ ሮቤርቶ ማርቲኔስ ደግሞ አዲሱ የፖርቹጋል አሰልጣኝ ለመሆን ከጫፍ ስለመድረሱ ተዘግቧል። በመጨረሻም የሜዳ ቴኒስ፣ ኖቫክ ጆኮቪች ሴባስቲያን ኮርዳን በማሸነፍ የአደላይድ ኢንተርናሽናል ሻምፒዮን ሆኗል። የወቅቱ የዓለም ቁጥር 5ቱ ጆኮቪች አሜሪካዊውን ሴባስቲያን ኮርዳን በመርታት አደላይድ ኢንተርናሽናልን በማሸነፍ በአውስትራሊያ የአሸናፊነት ጉዞውን ወደ 34 ተከታታይ ግጥሚያዎች ከፍ አድርጓል። ሰርቢያዊው የሜዳ ቴኒስ ኮከብ 92 የነጠላ ውድድር ዋንጫዎችን በማንሳትም ከራፋኤል ናዳል ጋር ተስተካክሏል። በዋንጫው አሸናፊነት ከሁለቱ ተጫዋቾች የሚበልጡት ጂሚ ኮኖርስ፣ ሮጀር ፌዴረር እና ኢቫን ሌንድል ናቸው። ጆኮቪች ከድሉ በኋላ በሰጠው አስተያየት በጣም የሚያስደንቅ ሳምንት ሆኖልኛል ካለ በኋላ ባለፉት 10 ቀናት ውስጥ ያገኘሁትን ድጋፍ በሕይወቴ ውስጥ ብዙ ጊዜ አጋጥሞኛል ብዬ አላስብም በማለትም ደጋፊዎቹን አድንቋል። አደላይድ ኢንተርናሽናል በ2022 በኮቪድ-19 የክትባት ሁኔታ ምክንያት ከአውስትራሊያ ከተባረረ በኋላ ጆኮቪች በድጋሚ ወደ አውስትራሊያ አቅንቶ ያደረገው የመጀመሪያው ውድድር ነው። በሴቶች የፍጻሜ ውድድር ደግሞ ቤላሩሳዊቷ አሪና ሳባሌንካ የቼኳን ሊንዳ ኖስኮቫን በማሸነፍ 11ኛ የነጠላ ውድድር ሻምፒዮንነት ድሏን አስመዝግባለች። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
አሁን ኢትዮጵያዊ ሰለሞን ባረጋና ኤርትራዊቷ ራሄል ዳንኤል በስፔን ኤልጎባር በተካሄደ የዓለም አትሌቲክስ ሀገር አቋራጭ ውድድር ማሸነፋቸውን ጨምሮ የሳምንቱን ስፖርታዊ ዜናዎች ነበር ኬኔዲ እንዳቀናበረው የተከታተል ነው። ኬኔዲ እናመሰግናለሁ። አድማጮች፣ አሁን የፕሮግራም ማሳሰቢያ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የአየር ንብረት ለውጥ የሚያስከትለውን ችግር አፍሪካውያን እንዲቋቋሙና ፍትሐዊ የኃይል ሽግግርን ለመደገፍ ዩናይትድ ስቴትስ ከአፍሪካ ሀገራት ጋር አጋርነትን መስርታለች ሲል የዕለቱ ርዕሰ አንቀጽ ጸጥታውን ይጀምራል። የአፍሪካ ሀገራት የአየር ንብረት ለውጥ እንዲፈጠር ያደረጉት አስተዋጽኦ በአንጻራዊ ሲታይ ጥቂት ነው፣ ነገር ግን ቀውሱ ከሁሉ በበለጠ እየጎዳቸው ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናግረዋል። የጋራ የሆኑ ዋና ጉዳዮችን ከግብ ለማድረስ እንደ አቻ ሸሪክ በጋራ መስራት አለብን ብለዋል ብሊንከን። በቅድሚያ ስርዓተ ምህዳሩን ጠብቆ ለማቆየት አብረን መስራት አለብን። የአየር ንብረት ለውጥን ለመዋጋት እጅግ አስፈላጊ የሆነውና በዓለም ተወዳጅ የሆነ ስርዓተ ምድር በአፍሪካ ይገኛል ማለታቸውን ርዕሰ አንቀጹ ጠቅሷል።
በኮንጎ ተፋሰስ የሚገኘውን ደን በዘላቂነት ለመንከባከብ ለመካከለኛው አፍሪካ ክልል የአካባቢ ፕሮግራም $600 ሚሊዮን መድበናል። ይህም ዩናይትድ ስቴትስ መንግስትና አፍሪካዊ እንዲሁም አሜሪካዊ መንግስታዊ ያልሆኑ ድርጅቶችን በአንድ ላይ አሳትፈዋል።
ሌሎች ወሳኝ የሆኑ ስርዓተ ምድራትን ለመንከባከብ በአፍሪካ መንግስታት፣ በግል ዘርፉና በሲቪል ማህበረሰቡ መካከል ቅንጅት በመፈጠር ላይ መሆኑን ርዕሰ አንቀጹ አመልክቷል። በሁለተኛ ደረጃ በፕሬዚዳንቱ አስቸኳይ መቋቋሚያና መልሶ ማገገሚያ ፕሮግራም በኩል በማደግ ላይ ባሉ ሀገራት የሚገኙ ከግማሽ ቢሊዮን በላይ የሚሆኑ ሰዎችን የአየር ንብረት ለውጥ ያስከትለውን ችግር እንዲቋቋሙ ለማገዝ ከሌሎች መንግስታት ጋር አብሮ በመሰራት ላይ ነው። በሻርም ኤል ሺክ በተደረገው የኮፕ 27 ስብሰባ ላይ የአየር ንብረትና የውሃ ጥናትን በተመለከተ ያሉትን ክፍተቶች ለመሙላት እንዲሁም በአፍሪካ የቅድመ ጥንቃቄ ስርዓትን ለመዘርጋት $28.6 ሚሊዮን መመደቧን ዩናይትድ ስቴትስ አስታውቃለች። በተጨማሪም $24 ሚሊዮን ቀጠናዊ የመድህን አገልግሎትን ለመጀመር፣ $25 ሚሊዮን ለምግብ ዋስትና ተነሳሽነት፣ $10 ሚሊዮን ደግሞ መቋቋምንና መልሶ ማገገምን በተመለከተ ትምህርት የሚሰጥበትና በመላ አፍሪካ አቅምን ለመገንባት የሚያገለግል ማዕከል በካይሮ እንዲጀመር ተመድቧል። በሶስተኛ ደረጃ ደግሞ ወደ ንጹህ ኃይል የሚደረገው ሽግግር ፍትሐዊ እንዲሆን አጋርነትን ፈጥረናል ብለው ተናግረዋል ብሊንከን።
Africa will be at the center of the clean energy transition. Its renewable energy potential is second to none.
ወደ ንጹህ ኃይል በሚደረገው ሽግግር አፍሪካ ወሳኝ ቦታን ትይዛለች። በታዳሽ ኃይል ረገድ አፍሪካ ያላት አቅም ተወዳዳሪ የለውም። በንጹህ ኃይል ለሚደገፍ ኢኮኖሚ አስፈላጊ የሆነውን ቴክኖሎጂ ለማሳደግና ታዳሽ ኃይልን ይዞ ለመቆየት ጠቃሚ የሆኑትን እንደ ባትሪና የነፋስን ኃይል የሚቀይሩ ማሽኖችን ለማምረት አስፈላጊ የሆኑት ማዕድናትን በተመለከተ በዓለም ካለው ሶስት እጁ የሚገኘው በአፍሪካ ነው።
ይህን ለመፈጸምም ከሳህራ ግርጌ የሚገኙና 165 ሚሊዮን ሰዎች ንጹህና አስተማማኝ ኃይል እንዲያገኙ ለማገዝና በአፍሪካ ኃይልን ለማዳረስ በፕሬዚዳንቱ ይፋ የሆነውን ተነሳሽነት ዩናይትድ ስቴትስ በገንዘብ ትደግፋለች። ዩናይትድ ስቴትስ ሌላ ተጨማሪ $290 ሚሊዮን በአፍሪካ ኃይልን ለማዳረስ የተያዘውን ፕሮግራም ለመደገፍ መድባለች። እነዚህ ሁሉ ጥረቶች የአየር ንብረት ለውጥን ለመዋጋት በምናደርገው ጥረት ልክ እንደ ሌሎቹ ተግዳሮቶቻችን ወቅት ሁሉ በአፍሪካውያን እንበረታታለን ያሉት ብሊንከን በአፍሪካ ይህ ችግር የፈጠረው አደጋ ብቻ ሳይሆን መፍትሄውም ይታየናል ሲሉ መናገራቸውን ርዕሰ አንቀጹ በመደብ እንደሚያው አውስቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች ስርጭታችን ወደ ማገባደዱ ተቃርበናል። የሶማሊያው ፕሬዚዳንት ለአልሻባብ ተዋጊዎች የገቡ ወጣቶች እጃቸውን እንዲሰጡ ጥሪ ማድረጋቸው፣ የሶማሊያው ፕሬዚዳንት ሀሰን ሼክ መሐመድ ተገፋፍተው ተቀላቀሉ ሲሉ የገለጿቸው ወጣት የአልሻባብ አባላት እጃቸውን እንዲሰጡ ጥሪ ያቀረቡበት ዘገባ በአፍሪካ ነክ ርዕሶች ነበር የተሰናዳው። ዛሬ ሰዓታችን በመገባደዱ በሌላ ፕሮግራም ይቀርባል። ክብራትና ክብራን አድማጮች፣ ለምሽቱ ያሰናዳናቸውን ቅንብሮች በዚሁ ማጠናቀቃችን ነው። የምሽቱ አስተናጋጃቸው አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ማክሰኞ ከምሽቱ 3 ሰዓት ላይ ተመልሰን እንመጣለን። እንድትከታተሉ ስርጭቶቻችንም ከድረ ገጻችንና ከፌስቡክ ገጾቻችን ላይ እንድታገኙ እንጋብዛለን። አሁን በዚህ ተሰናበትን። ሰላም፣ እኔ በኩል ደህና አደሩ። Thank you.